ሁለት በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ መጋቢት 5/2011 ዓ ም ምሽት ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምን አመሻችሁ አድማጮቻችን። አስተናጋጆቻችሁ አዳነች ፍስሐዬና
ጤና ይስጥልን፣ እኔም ሰለሞን ክፍሌ ነን። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ አድምጡ።
ለትግል፣ ለፖለቲካ፣ ለዲሞክራሲ ኢትዮጵያ ውስጥ ጊዜያቸውን ሕይወታቸው የሰጡ ሰዎች ከምሽጋቸው ወጥተው ከእስር ቤት ወጥተው ከስደት ተመልሰው በጋራ ከመቶ በላይ ፓርቲዎች የተፈራረሙበት ስለሆነ አንደኛ ያልተነገረ ታሪክ ነው፣ ሁለተኛ የሁላችሁም የትግል ውጤት ነውና በልኩ ሊወደድ በልኩም ሊነገር ይገባል።
ጠቅላይ ሚኒስትር አብይ አህመድ በተፎካካሪ ፓርቲዎች መካከል ዛሬ ስምምነት ሲደረግ ካደረጉት ንግግር የተቀነጨበ ነበር። ዘገባውን በአብይ ርዕስ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜናዎች እናሰማችሁ።
የፈረንሳይ ኤቪዬሽን መርማሪዎች ባለፈው እሁድ ኢትዮጵያ ላይ ተከስክሶ 157 ሰዎች ያለቁበት አይሮፕላን የበረራ መረጃ ሰብሳቢ ቋትን ወይም ጥቁር ሳጥንን ማጥናት ጀምረዋል። በአደጋው ከሞቱ ሰዎች መካከል 30 የሚሆኑ ሀገሮች ተወላጆች እንደሚገኙባቸው ታውቋል። ኢትዮጵያ ላይ የተከሰከሰው ቦይንግ ማክስ 8 ጀት አይሮፕላን አይነት የሆነ የላየን አየር መንገድ አይሮፕላን ባለፈው ጥቅምት ወር ኢንዶኔዥያ ላይ በተመሳሳይ መንገድ ተከስክሶ 189 ሰዎች ማለቃቸው አይዘነጋም።
የዩናይትድ ስቴትስ ፌዴራል ኤቪዬሽን አስተዳደር ቢዘገይም እንኳ መላ የማክስ ጀት አውሮፕላኖች ወዲያውኑ ከበረራ እንዲታገዱ ትላንት አዟል። ከአሜሪካ በፊት ከ30 በላይ የሚሆኑ ሀገሮች ጀት አውሮፕላኖቹን ከበረራ የማገድ ቀዳሚ እርምጃ መውሰዳቸው የሚታወስ ነው። ኢንዶኔዥያና ኢትዮጵያ ላይ ማክስ 8 ቦይንግ ጀት አውሮፕላኖች መከስከሳቸው እየታወቀ ጀቶቹን የሚያመርተው ኩባንያ የሚያበራቸው የዩናይትድ ስቴትስ አየር መንገዶችና የፕሬዚደንት ዶናልድ ትራምፕ አስተዳደር አውሮፕላኖቹ የሚታገዱበት ምክንያት የለም በሚል አቋም ላይ ጸንተው መቆየታቸው ይታወቃል። ይህን አቋም ቀልብሰው ነው ትላንት ወዲያውኑ በአሜሪካ የአየር ክልል እንዳይበሩ ያገዱት ፕሬዚደንቱ። ፕሬዚደንት ትራምፕ ትላንት ከሰዓት በኋላ አዲሶቹ የ737 አይነት አውሮፕላኖች በጊዜያዊ መልክ ከበረራ እንዲታገዱ ባስታወቁበት ወቅት ጋዜጠኞች ሲጠይቋቸው ለምንም አይነት አደጋ እድል ለመስጠት ስላልፈለግኩ ነው ብለዋል። የማገድ እርምጃ መውሰዱ ተገቢ ሆኖ ስለተሰማኝም ነው ሲሉ አክለዋል።
የፈረንሳይ ፕሬዚደንት ኢማኑዌል ማክሮን በአፍሪካ ቀንድ አገሮች በሚያደርጉት ጉብኝት ኬንያ ይገኛሉ። ማክሮን ከኬንያ አቻቸው ኡሁሩ ኬንያታ ጋር ተገናኝተው መክረዋል። የሁለትዮሽ ስምምነት ተፈራርመዋል። ገልሞ ዳዊት ከናይሮቢ ዝርዝሩን ልኮልናል።
የፈረንሳዊ ፕሬዚዳንት ኢማኑኤል ማክሮን የኢትዮጵያ ጉብኝታቸውን ጨርሰው ትላንት ኬንያ ናይሮቢ ገብተዋል። በኬንያ ብሔራዊ ቤተ መንግስት የአቀባበል ስነ ስርዓት ያደረጉላቸው የኬንያው ፕሬዚዳንት ኡሁሩ ኬንያታ የማክሮን ጉብኝት ለሁለቱ ሀገሮች ግንኙነት አስፈላጊ መሆኑን ተናግረዋል።
ክቡር ፕሬዚዳንት፣ በሀገራችን ያደረጉት ጉብኝት በቀጣናችን ያለውን መልካም ግንኙነት የሚያበረታታ እንዲሁም የሁለትዮሽ ግንኙነቶቻችንንም ይበልጥ የሚያጠናክር ነው። ፈረንሳይ አሁንም ለኬንያ የቱሪዝም መስክ ዋነኛ አጋር ናት። የፕሬዚደንት ማክሮን ጉብኝትም በርካታ ቱሪስቶች ወደ ኬንያ እንዲመጡ ገዛ ያደርጋል። ወደ ፈረንሳይ ለመሄድ ለሚፈልጉ ኬንያውያንም በር የሚከፍት ነው ብለን እናምናለን። ይሄ በእውነቱ ለኬንያ መልካም ቀን ነው።
ኬንያታ የፈረንሳይ ባለ ሀብቶች በኬንያ መዋለ ንዋይ ምደባ መስክ እንዲሰማሩም ጥሪ አቅርበው በፈረንሳዊ መኪና አምራች ኩባንያ ፒዤ ተፈብሪኮ በኬንያ የተገጣጠመውን ተሽከርካሪ አስመርቀዋል። ፒኤስኤ ግሩፕ በመባል የሚታወቀው የፈረንሳይ ኩባንያ በኬንያ የመኪና መገጣጠሚያ ፋብሪካው በዚህ ዓመት መጨረሻ 1000 ተሽከርካሪዎችን የመገጣጠም እቅድ እንዳለው ገልጸው በኬንያ የሚገጣጠሙት መኪኖች ገበያ እንዲያገኙ መንግስታቸው ለተለያዩ የመንግስት መስሪያ ቤቶች የሚገዙ መኪኖች በኬንያ የተገጣጠሙ እንዲሆኑ ውሳኔ ማስተላለፉንም ፕሬዚዳንት ኬንያታ አክለው ተናግረዋል። ፕሬዚዳንት ማክሮን በበኩላቸው ፈረንሳይ ለኬንያና ለአፍሪካ ቀንድ ሰላም ትሰራለች ብለዋል።
We are deeply committed in working together with Kenya on different topics. First,
ከኬንያ ጋር በተለያዩ ጉዳዮች ላይ አብረን ለመስራት ሙሉ ፍላጎት አለን። በመጀመሪያው ውይይታችን ስለ አካባቢው ጸጥታና ጸረ ሽብር እንቅስቃሴ ተነጋግረናል። በዚህ ጉዳይ ላይ አብረን መስራት እንፈልጋለን። ከዚያ በፊት ግን ሶማሊያ ውስጥ በአሚሶም በኩል እየሰራን ባለው ሥራ ሁኔታዎች እንዲሻሻሉ እንፈልጋለን፣ በተለይ ከጸጥታና የመከላከያ ኃይል አኳያ። ይህንን እንደ አካባቢያዊ አጀንዳ ተመካክረንበታል። ወደፊትም የምንከታተለው ይሆናል።
ፕሬዚዳንት ማክሮን አክለው ፈረንሳይ በኢኮኖሚ እንዲሁም በጥናትና ምርምር ረገድ ለኬንያ ጋር መሆን እንደምትፈልግ ተናግረዋል። ለዚህም የፕሬዚዳንት ኬንያታ ሀገራዊ አጀንዳ እንዲሳካ በትምህርት፣ በጤናና በኢኮኖሚ ረገድ ፈረንሳይ ድጋፍ ታደርጋለች ብለዋል። ሁለቱ መሪዎች የ3 ቢሊዮን ዩሮ ስምምነት የተፈራረሙ ሲሆን በዚህም ስምምነት ፈረንሳይ ለገባ ለታቀደው የናይሮቢ ቀላል የከተማ ባቡር መንገድ በፋይናንስ ለመደጎም ቃል ገብታለች። ኢማኑኤል ማክሮን ኬንያ ከእንግሊዝ ቅኝ ግዛት ነጻ ከወጣች በኋላ ሀገሪቷን የጎበኙ የመጀመሪያው የፈረንሳይ መሪ ናቸው። ባለፈው ማክሰኞ የአፍሪካ ጉብኝታቸውን በጅቡቲ የጀመሩት የፈረንሳዊ ፕሬዚዳንት ኢማኑኤል ማክሮን ትላንት ኢትዮጵያ እንደጎበኙና ከጠቅላይ ሚኒስትር አብይ አህመድ ጋር ስምምነት መፈራረማቸው ይታወሳል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ኤርትራ የካርቱም ሂደት የተባለውን አፍሪካውያን ስደተኞችና ፍልሰተኞችን ወደ አውሮፓ እንዳያመሩ የሚከለክለውን እንዲሁም ሰዎችን ሕገወጥ በሆነ መንገድ የሚያሸጋግሩትን ለማስቆም የሚደረገውን ጥረት የሚያስተባብረውን ፖሊሲ ሊቀመንበርነት ተረክባለች። የካርቱሙ መድረክ 37 የአፍሪካና የአውሮፓ ሀገሮች ከአውሮፓ ህብረትና ከአፍሪካ ህብረት ጋር ተባብረው የስደቱና ህገወጥ በሆነ መንገድ ሰዎችን የማሸጋገሩ ተግባር ምክንያት ምን እንደሆነ እንደሚያጠኑ የአፍሪካ ህብረት ገልጿል። ኤርትራ ስደተኞች ወደ አውሮፓ በብዛት ከሚጎርፉባቸው ቀዳሚ ሀገሮች አንዷ ናት።
የዩናይትድ ስቴትስ የህግ መወሰኛ ምክር ቤት ከሜክሲኮ ጋር በሚዋሰነው ድንበር ግንብ ለመስራት እንዲያመቻቸው ሲሉ ያዘዙትን የአስቸኳይ ጊዜ አዋጅ እንደማያጸድቅ የተገነዘቡት ፕሬዚደንት ዶናልድ ትራምፕ በድምፅ የመሻር መብታቸውን ለመጠቀም ዝግጁ መሆናቸውን ገልጸዋል። የዩናይትድ ስቴትስ የህግ መወሰኛ ምክር ቤት ዛሬ ፕሬዚዳንቱ ያዘዙትን የአስቸኳይ ጊዜ አዋጅ የማይቀበል ድምፅ በሚሰጥበት ወቅት በፕሬዚዳንቱ ላይ የፖለቲካ ጉዳት ያደርሳል ተብሎ ይጠበቃል። ጥቂት ሪፑብሊካውያን ሴኔተሮች የአስቸኳይ ጊዜ አዋጁን ለመቃወም ከዲሞክራቶች ጋር እንደሚተባበሩ ገልጸዋል። ድምፁ 53-47 ሊያሸንፍ ነው ማለት ነው። አንድ ፕሬዚደንት የምክር ቤትን ትብብር ባጣ ቁጥር የአስቸኳይ ጊዜ ሲያውጅ ምክር ቤቱ ችላ ሊለው ነው ሲሉ የኒውዮርኩ ተወካይ የውህዳን ዲሞክራቶች መሪ ቻክ ሹመር ከጠየቁ በኋላ ያሳፍራል ብለዋል።
የብሪታንያን ከአውሮፓ ህብረት መውጣት አስመልክቶ የሀገሪቱ ምክር ቤት ለሶስት ቀናት ያህል በሰጠው ድምፅ የፍቹ ጊዜ እንዲራዘም የአውሮፓ ህብረትን መጠየቅ ይሻል እንደሆነ መወሰን ላይ አቁሟል። ብሪታንያ በእቅዱ መሠረት ፍቹን ከሁለት ሳምንታት በኋላ ማጠናቀቅ ይኖርባታል። የብሪታንያ ፓርላማ የሀገሪቱን ከአውሮፓ ህብረት መውጣትን አስመልክቶ ጠቅላይ ሚኒስትር ቴሬሳ ሜይ ከህብረቱ ጋር የተደራደሩበትን መንገድ ባለፈው ማክሰኞ በከፍተኛ ድምፅ ተቃውሟል። ትላንት በሰጠው ድምፅ ደግሞ ብሪታንያ በታቀደው መሠረት ካለምንም አይነት ስምምነት ከህብረቱ ስለመውጣቷ አማራጭንም አልደገፈም። ጠቅላይ ሚኒስትር ቴሬሳ ሜይ በበኩላቸው አንድ ስምምነት ላይ ካልተደረሰ በስተቀር አማራጩ ካለ ስምምነት መውጣት ነው ይላሉ።
በብሪታንያና በአውሮፓ ህብረት ህግ መሰረት አንድ ስምምነት ላይ ካልተደረሰ ብሪታንያ ካለምንም ስምምነት ከአውሮፓ ህብረት አባልነት ትወጣለች። አሁን እዚህ ያለነው እያንዳንዳችን ኃላፊነት መፍትሄውን መለየት ነው። የተደቀኑብን አማራጮች ሁሌም የነበሩት ናቸው ብለዋል።
ቴሬሳ ሜይ ናቸው ይህን ያሉት። የብሪታንያ ምክር ቤት ጊዜው እንዲራዘም ከወሰነ የአውሮፓ ህብረት ይሁንታ ያስፈልገዋል።
በመጨረሻም ጀም በሚል አጽሮት የሚታወቀው ጃሽ መሐመድ የተባለ የእስላማዊ ቡድን መሪ በተባበሩት መንግስታት ድርጅት የጸጥታ ምክር ቤት በዓለም አቀፍ ደረጃ በአሸባሪነት እንዲፈረጅ የቀረበው የውሳኔ ሐሳብ በቻይና በመታገዱ ማዘኗን ህንድ ገልጻለች። የእርምጃው ሐሳብ የቀረበው በህንድ ካሽሚር ላይ ባለፈው ወር በተፈጸመው የአጥፍቶ መጥፋት ጥቃት ምክንያት ህንድና ፓኪስታን ጦርነት አፋፍ ላይ ከደረሱ በኋላ ነው። ለጥቃቱ እስላማዊ ቡድን ኃላፊነት ወስዷል። ህንድ ለአስርተ ዓመት ያህል የጀም ቡድን መሪ የሆነውን ማሱድ አዝሃርን ጥቁር ነጥብ ውስጥ ለማስገባት የምታካሄደው ጥረት በፓኪስታን ቅርብ ወዳጅ ቤጂንግ በተደጋጋሚ በመታገዱ ስትበሳጭ ቆይታለች። ህንድ ለደረሱባት ከፍተኛ ጥቃቶች ጀምን ተጠያቂ ታደርጋለች። የህንድ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ታዲያ በዜጎቻችን ላይ አስከፊ ጥቃቶች የሚያደርሱት የአሸባሪ ቡድኖች መሪዎች ለፍርድ እንዲቀርቡ የሚቻለውን ሁሉ እናደርጋለን ብሏል። አድማጮች፣ የምሽቱ ዜናችን እዚህ ላይ አብቅቷል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9480 ኪሎ ሄርዝ እንዲሁም በናይል ሳት ከቪኦኤ 24 ላይና በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የሐሙስ መጋቢት 5 2011 ዓ.ም ምሽት ፕሮግራም ነው። የምናስተናግዳችሁ እኔ ሰለሞን ክፍሌና
አዳነ ፍስሐየንን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
በኢትዮጵያ የሚገኙ ተፎካካሪ ፖለቲካ ፓርቲዎች ዛሬ የተፈራረሙት የአሰራር ቃል ኪዳን ሰነድ በአይነቱ ልዩ እንደሆነ ተነግሯል። መላ ኢህአዴግ አባላትና የመንግሥት ሠራተኞች የፓርቲዎችን እንቅስቃሴ እንዳያደናቅፉ ጠቅላይ ሚኒስትሩ አስጠንቅቀዋል። የተፈረመው የቃል ኪዳን ሰነድ ተግባራዊ ከሆነ አሁን በሀገሪቱ የሚታየውን የሰላም እጦት በእጅጉ ሊያሻሽለው እንደሚችልም የኢትዮጵያ ምርጫ ቦርድ ሰብሳቢ ተናግረዋል። መለስካቸው አመሃ ዝርዝሩ ልኳል።
107 ያህል ተፎካካሪ ፓርቲዎች ዛሬ ከእኩለ ቀን በፊት 20 አንቀጾች ያሉት አንድ የአሰራር ቃል ኪዳን ሰነድ ተፈራርመዋል። ይህ በፖለቲካ ፓርቲዎች መካከል የሚኖረውን ግንኙነት እንዲሁም በተናጠል የሚያደርጓቸውን እንቅስቃሴዎች የሚገዛ የአሰራር ስርዓት ቃል ኪዳን በሚል ርዕስ የተዘጋጀው የሥነ ምግባር ደንብ በኢትዮጵያ ዘላቂ ዋስትና ያለው ዴሞክራሲ እንዲሰፍን፣ ኢኮኖሚያዊና ማኅበራዊ እድገት እንዲፋጠን፣ በሕግ የበላይነትና በሕዝቡ ፈቃድ ላይ የተመሠረተ አንድ የፖለቲካ ማኅበረሰብ በጋራ ለመገንባት አብሮ መሥራት የሚገባ መሆኑን በመግቢያው አንድ አንቀጽ ያስገነዝባል። ከተፈራራሚዎቹ የፖለቲካ ፓርቲዎች አንዱን ኢህአዴግን የሚመሩትና በተወካይነት በስፍራው የተገኙት ጠቅላይ ሚኒስትር አብይ አህመድ ዛሬ ለኢትዮጵያ የዴሞክራሲ ጅማሮ በአይነቱ ልዩ በታሪክም ያልነበረ ዕለት ነው በማለት ተፎካካሪ ፓርቲዎችንና ሌሎች ታዳሚዎችንም እንኳን ደስ ያላችሁ ብለዋል። አክለውም
በታሪኩ አዲስ በአይነቱ ልዩ የሚያሰኘው ቅድም በተለያዩ ተናጋሪዎች ሲነገር የነበረው የፍርሚያ ወይም የመግባቢያ ሰነድ ስነስርዓት ከዛሬው በፍጹም የተለየ ነበር። የ83ቱ ቢያንስ ኢህአፓን አላሳተፈም። ከዚያ በኋላ ያለውን ቢያንስ ታሳሪዎችን ከመንግስት ጎን አስቀምጦ ለፊርማ አልጋበዘም። ይህ ታሳሪዎች ለትግል፣ ለፖለቲካ፣ ለዴሞክራሲ ኢትዮጵያ ውስጥ ጊዜያቸውን፣ ህይወታቸው የሰጡ ሰዎች ከምሽጋቸው ወጥተው ከእስር ቤት ወጥተው ከስደት ተመልሰው በጋራ ከመቶ በላይ ፓርቲዎች የተፈራረሙበት ስለሆነ አንደኛ ያልተደገመ ታሪክ ነው፣ ሁለተኛ የሁላችሁም የትግል ውጤት ነውና በልኩ ሊወደስ በልኩም ሊነገር ይገባል።
የኦጋዴን ብሔራዊ ነጻነት ግንባር ተወካይ አቶ ሐሰን አብዱላሂ በበኩላቸው ይህ ሰነድ ገዢውን ፓርቲ ጨምሮ ተፎካካሪ ፓርቲዎች በሙሉ በተግባር እንዲያውሉት ጠይቀዋል።
ድርጅታችን የኦጋዴን ብሔራዊ ነጻነት ግንባር ወይም ኦኤንኤፍ ይህንን የፖለቲካ አሰራር ስርዓት ቃል ኪዳን ሰነድ በሙሉ ልብ የምንደግፈውና የተቀበለው መሆኑን የገለጽ በኢትዮጵያ ከአምቦ ቤት ታዩት የነበሩ ችግሮች የህግ ማውጣት ችግሮች ሳይሆኑ በተገቢ በተግባር ያለመዋል ችግሮች ስለነበሩ መንግስትና የተለያዩ የፖለቲካ ፓርቲዎች ይህንን የቃል ኪዳን ሰነድ በሚገባ በተግባር ላይ እንደሚያውሉ ተስፋ አድርጋለሁ። ሁላችንም የችግሮች ሳይሆን የመፍትሄ አካል መሆን የሚጠበቅብን ስራ ሁሉ እንስራ። በጣም አመሰግናለሁ ስለተመጣችሁ። አመሰግናለሁ።
የኦሮሞ ነጻነት ግንባር ተወካይ አቶ ቀጀላ ነጋሳም ይህን ልዩ ቀንና ልዩ ሰነድ ነው ያሉትን ሁሉም ፓርቲዎች እንዴት ባለ መንገድ መያዝ እንዳለባቸው አመላክተዋል።
ዛሬ አዲስ ምዕራፍ ውስጥ ገብተናል። ጊዜው አንዱ በሌላው ላይ ቃት የሚቀስርበት ወይም ቃታ የሚስብበት ወቅት አይደለም። ጊዜው የተጀመረውን የዲሞክራሲ ግንባታና የህዝቦችን ነጻነት ለማረጋገጥ ፓርቲዎች በመካከላቸው ሊከሰቱ የሚችሉ አለመግባባቶችና ሽኩቻዎችን በሰለጠነ ሰላማዊ ውይይት መፍታት የሚጠይቅ ጊዜ ነው። የመድብለ ፓርቲ ዲሞክራሲ ግንባታን በማጎልበት ነጻ ፍትሐዊና ተአማንነት ያለውን ምርጫ ማካሄድ፣ ነጻ የሲቪል ማህበረሰብ ድርጅቶችና ሚዲያዎች እንዲያብቡ ማበረታታትን፣ የህግ የበላይነት እንዲከበርና ፍትህ እንዲረጋገጥ ተጋግዘን ለህዝቦች መብትና ጥቅም መስራትን ይጠይቃል።
የአርበኞች ግንቦት ሰባት ንቅናቄን ወክለው የተገኙት ፕሮፌሰር ብርሃኑ ነጋ የሰነዱ እሴት ምን እንደሆነ አብራርተው ህጋዊ አስገዳጅነት ባይኖረውም ከመደበኛ የህግ ሰነድ በላይ ነው ይላሉ።
ይህ የቃል ኪዳን ሰነድ በመንግስት አስገዳጅነት የተዘጋጀ አይደለም። ይህ ሰነድ የህግ አስገዳጅነት የለው። በእኔ አመለካከት ግን ህግ ሆኖ ከመውጣቱም በላይ ፋይዳ አለ። ከቤታችን ወጥተን የዕለት ስራችንን ሰርተን በሰላም ተመልሰን ቤታችን የምንገባው ብዙ ፖሊሶች ስላሉና ህግ ስላስከበሩልን ብቻ አይደለም። በጣም አብዛኛው ህዝብ ወንጀል መስራትን ከሞራል ስብዕናው አንጻር ስለሚጠየቀውና እንዲህ አይነት ድርጊት ውስጥ ስለማይገባ እንጂ ህግ አስከባሪዎች የሚጠብቁት ከዚህ የሞራል እሴት ያፈነገጡ ጥቂት ጋጠወጦችን ከህዝቡ ጋር ሆኖ ለመከላከል። ይህ የቃል ኪዳን ሰነድ በሁላችንም ዘንድ የሞራል አስገዳጅነት እንዲኖረው ህግን ፈርተን ሳይሆን የምንፈልገውን ዴሞክራሲያዊ ስርዓት ለመመስረት በዚህ ሰነድ ውስጥ በተቀመጡት ስርዓቶች መሰረት ብቻ እንድንንቀሳቀስ በፍላጎታችን መስማማታችን ነው ትልቁ ፋይዳ። አባሎቻችንና ደጋፊዎቻችንን በዚህ የጋራ የሞራል እሴት ማነጽ ከቻል ወደ ዴሞክራሲያዊ ስርዓት ምስረታ የምናደርገው ጉዞ የዛን ያህል ያቀለዋል።
ጠቅላይ ሚኒስትር አብይ አህመድ በበኩላቸው የፓርቲዎችን እንቅስቃሴ የሚገዛውን ይህን የቃል ኪዳን ሰነድ ድርጅታቸው ኢህአዴግ የሚሰጠውን ዋጋ አመላክተው የተፎካካሪ ፓርቲዎችን እንቅስቃሴ በገዢው ፓርቲ አባላትም ሆነ በመንግሥት ሠራተኞች እንቅፋት እንዳያገኘው አስጠንቅቀዋል። የቀድሞው ልማድም እንዳይደገም አሳስበዋል።
ለመላው የኢህአዴግ አባላት እንዲሁም የኢትዮጵያ መንግሥት ሲቪል ሰርቪስ ሠራተኞች ከላይ ከፌዴራል እስከ ቀበሌ ያላችሁ ዛሬ የተፈራረምነው የቃል ኪዳን ሰነድ ኢህአዴግ በሙሉ ልብ ያመነበት ዛሬ ከፈረሙት ፓርቲዎች መካከል አንዱ ቢያሸንፍ ተፎካካሪ ሆኖ ለመቀጠል ሙሉ እምነት ያለው ስለሆነ በእናንተ ቀበሌ፣ በእናንተ ወረዳ፣ በእናንተ ክልል ማንኛውም ሰው በነፃ ሀሳቡን ለማራመድ ደጋፊዎቹ ጋር ለመነጋገር ስብሰባ ለመጥራት ሲፈልግ ከቻላችሁ መደገፍ፣ ካልቻላችሁ ደግሞ አለማደናቀፍ ከእያንዳንዱ ኢህአዴግ አባል የሚጠበቅ ይሆናል። ምክንያቱም የኛ አልቲሜት ፍላጎት ኢትዮጵያ ውስጥ እውነተኛ ዲሞክራሲ ማምጣት ብቻ እንጂ ለዘመናት ስልጣን ላይ መቀመጥ አለመሆኑን እያንዳንዱ አባል ተገንዝቦ ተፎካካሪ ፓርቲዎች የሚገጥማቸውን ችግር በማገዝ ምናልባት መንግስት ሲሆኑ እንዳትቸገሩ ጭምር በወዲሁ ባህሪያችሁን ማስተካከል ይኖርባችኋል።
ሰነዱን በማዘጋጀትና ተፎካካሪ ፓርቲዎች በእያንዳንዱ አንቀጽ ተወያይተውበት እንዲፈራረሙ ዋናውን ድርሻ የተጫወተው የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ለጋዜጠኞች በሰጡት ቃል ሰነዱ በፓርቲዎች ተግባራዊ ከሆነ ለሀገሪቱ ሰላም መሻሻልም ከፍ ያለ አስተዋጽኦ እንደሚኖረው ያላቸውን እምነት ገልጸዋል።
አሁን ያለውን የጸጥታ መደፍረስ፣ የግጭቶች ሁኔታ ሙሉ በሙሉ የፓርቲዎች አቋም ወይም የፓርቲዎች እንቅስቃሴ ብቻ ይፈታዋል ብዬ አላምንም። ግን እነዚህ ፓርቲዎች በጣም በሚሊዮኖች የሚቆጠሩ ተከታዮች አሏቸው። ይህን ሀሳብ በትክክል እስካራመዱት እና ያንን ለደጋፊዎቻቸው፣ ለአባላቶቻቸው እስካስታወቁ ድረስ ያለብንን ችግር ለመቀነስ የሰላም እጦቱን ወይም ደግሞ የመሳሰሉትን ችግሮች ለመቀነስ በጣም ብዙ አስተዋጽኦ ያደርጋል ብዬ ነው የማምነው። ግን ያው ከፓርቲዎችም ውጪ ሚዲያዎች አሉ፣ አክቲቪስቶች አሉ። እነሱ ሁሉ ኃላፊነትን በወሰደ መንፈስ የሰለጠነ ፖለቲካን፣ የሰለጠነ አመለካከትን የማስተናገድ ነገር ማራመድ ይኖርባቸዋል።
በዚህ ሰነድ 107 ተፎካካሪ ፓርቲዎች እንደተስማሙበትና ፊርማቸውንም እንዳኖሩበት ወይዘሪት ብርቱካን አረጋግጠዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። የዩናይትድ ስቴትስ መንግሥት በአገር ውስጥና በዓለም አቀፍ ደረጃ ከደረሰባት ውትወታ በኋላ ቦይንግ 737 ማክስ 8 እና 9 ጀቶች በሙሉ ከበረራ እንዲታገዱ አዟል። ፕሬዚደንት ዶናልድ ትራምፕ በትናንትናው ዕለት አስቸኳይ የእገዳ ትዕዛዙን ያስተላለፉት ካናዳ ባለፈው እሁድ በወደቀው የኢትዮጵያ አየር መንገድ አይሮፕላንና ከዛ በፊት በጥቅምት ወር በኢንዶኔዥያ ላይን ኤር አይሮፕላን ላይ የደረሱት አደጋዎች ተመሳሳይነት እንዳላቸው ሊጠቁም የሚችል አዲስ የሳተላይት መረጃ ያላት መሆኑን ማስታወቋን ተከትሎ ነው። የዋይት ሀውስ ዘጋቢ ፓትሲ ዊደክስዋራ ያጠናቀረችውን ቆንጅታዬ ታቀርበዋለች።
ቦይንግ ኩባንያ ከሚያመርታቸው ሁሉ በሽያጭ አሃዝ በከፍተኛ ደረጃ የሚታወቁት 737 ማክስ ጀቶች በዩናይትድ ስቴትስ ሰማይ እንዳይበሩ ታግደዋል። ፕሬዚደንት ዶናልድ ትራምፕ ከበረራ ውጪ እንዲሆኑ አስቸኳይ ትዕዛዝ አስተላልፈዋል። 737 ማክስ 8 ጀቶች ቀደም ብሎ በኢንዶኔዥያ አሁን ደግሞ ኢትዮጵያ ውስጥ ተከስክሰው ብዛት ያለው ሰው ሕይወት የጠፋ ቢሆንም የጀቶቹ አምራች ኩባንያ ቦይንግ ሲያበሯቸው የነበሩ የአሜሪካ አየር መንገዶችና የፕሬዝደንት ዶናልድ ትራምፕ አስተዳደር ጀቶቹ ከበረራ የሚታገዱበት ምክንያት የለም የሚል አቋም ይዘው ስለነበረ የአሁኑ የይታገዱ ውሳኔ ያን አቋም የቀለበሰ ፈጣንና ድንገተኛ ሆኖ ተገኝቷል። ፕሬዝደንት ትራምፕ አስቸኳይ ትዕዛዙን ያስተላለፍኩት ትክክለኛ ውሳኔ በመሆኑ ነው ብለዋል። ዩናይትድ ስቴትስ በዓለም አቪዬሽን ታሪክ ከማናቸውም የላቀ የደህንነት ታሪክ አላት። ያን መጠበቅ እንፈልጋለን ብለዋል።
I didn't want to take any chances. We didn't have to make this decision today. We could have delayed it.
ለስህተት አንዳች ምድል መክፈት አልፈልግም። ይህንን ውሳኔ ዛሬውኑ መወሰን ስለነበረብንም አይደለም። ልናዘገየው እንችል ነበር፣ ወይም ጭራሹንም ላንወስን እንችል ነበር። ግን ውሳኔው ከስነ ልቦናም ሆነ ከሌላም አኳያ አስፈላጊነቱ ስለተሰማኝ ነው።
ፕሬዝደንቱ ቦይንግ 737 ማክስ 8 እና ማክስ 9 ጀቶቹን ከበረራ የሚያግደውን ትዕዛዝ ከማስተላለፋቸው ከአንድ ቀን በፊት በቴሌፎን ያነጋገሯቸው የኩባንያ ዋና ስራ አስፈጻሚ ዴኒስ ሚውለንበርግ ጀቶቹ ለደህንነት ስጋት ፈጽሞ የሚያጋልጡ አይደሉም የሚል ማረጋገጫ ሰጥተዋቸው ነበር። ከዩናይትድ ስቴትስ የጦር ኃይል ጋር ትላልቅ ኮንትራቶችን እየተዋዋሉ ከሚሰሩ ዋና ዋና ኩባንያዎች አንዱ የሆነው ቦይንግ በዋሽንግተን ፖለቲካ ውስጥ የፈረጠመ የአግባቢነት አቅም ካላቸው ድርጅቶች መካከል አንዱ ነው። ለፕሬዝደንት ትራምፕ የቃለ መሐላ ስነ ስርዓት ወጪ የሚሆን $1,000,000 ለግሷል። በአንድ ወቅት ሚስተር ትራምፕም የኩባንያውን ዋና ስራ አስፈጻሚ ጓደኛዬ ሲሉ ገልጸዋቸዋል።
It's a very tough decision from the standpoint of a company like Boeing. It's a great, great company with a track record.
Boeing ግን ከመሰለ ኩባንያ አኳያ ሲታይ እጅግ በጣም ከባድ ውሳኔ ነው። እጅግ ድንቅ የሆነ ታሪክ ያለው ልዩ ኩባንያ ነው።
ቦይንግ ባወጣው መግለጫ ጀቶቹ በጊዜያዊነት ከበረራ መታገዳቸውን እንደሚደግፍ ገልጾ፣ ያም ሆኖ 737 ማክስ አውሮፕላኖቹ አስተማማኝነታቸው ላይ ሙሉ እምነታችን አይናወጥም ነው ያለው። ባለፈው እሁድ በኢትዮጵያ አየር መንገዱ አውሮፕላን ላይ ከደረሰው አደጋ በኋላ የቦይንግ ኩባንያ የአክሲዮን ዋጋ በ15% አሽቆልቁሏል። እሁድ ዕለት የኢትዮጵያ አየር መንገድ ከአምስት ወራት በፊት ደግሞ የኢንዶኔዥያው ላይን ኤር ንብረት በሆኑ ቦይንግ ሰሮቹ 737 ማክስ 8 ጀቶች ላይ በደረሱት አደጋዎች በጠቅላላው ቁጥራቸው ወደ 350 የሚጠጋ ሰዎች ሞተዋል። ካናዳ ፕሬዝደንት ዶናልድ ትራምፕ ትዕዛዙን ከማስተላለፋቸው በጥቂት ሰዓታት ቀደም ብላ ጀቶቹን ከበረራ ውጪ እንዲሆኑ ያዘዙ በርካታ ሀገሮችን ተቀላቅላለች። የካናዳ የትራንስፖርት ሚኒስትር ማርት ጋርኖ
The new information, and I hasten to say, this is new information, that we received and analyzed this morning.
ዛሬ ጠዋት የደረሰንና የገመገምነውን አዲስ መረጃ አዲስ መሆኑን አስረግጬ መናገር ፈልጋለሁ። ያገኘነው ከተረጋገጠ የበረራዎች ተከታታይ ሳተላይት መረጃ ስብስብ ነው። ከላይን አየር መንገዱ የበረራ እንቅስቃሴ ያልተረጋገጠም ቢሆን ተመሳሳይነት እንዳለው ያመለክታል።
ኢትዮጵያ የአውሮፕላኑን የበረራ መረጃ ሳጥንና የበረራ መቆጣጠሪያ ክፍል መቅረጸ ድምጽ ለምርመራ ወደ ፈረንሳይ ልካለች። የኢትዮጵያ አየር መንገዱ አውሮፕላን ወደ ናይሮቢ ለመብረር ከአዲስ አበባ ተነስቶ ጥቂት እንደተጓዘ ቢሾፍቱ አቅራቢያ እስከተከሰከሰበት እስካለፈው እሁድ ድረስ በዓለም ዙሪያ የሚበሩ ወደ 400 የሚጠጉ የሱን መሰል 737 ማክስ 8 እንደነበሩ ይገመታል። በአሁኑ ጊዜ ሁሉም ከበረራ ውጪ እንዲሆኑ አለያም በአብዛኛው ዓለም አቀፍ የአየር ክልል ዝር እንዳይሉ ተከልክለዋል ተብሎ ነው የሚታመነው።
ወንጀትን ለቅንብሯና መሰግናለን። ከአሜሪካ ድምጽ መጽሔት ነው እንደምታዳምጡት የሰማችሁት የለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
በተከዜ ተፋሰስ የሚገኙ የትግራይና የአማራ አዋሳኝ አካባቢዎች በሕፃናት ላይ የሚያጋጥም መቀጨጭን ለመቀነስ ያስችላል የተባለውን የሰቆጣ ስምምነት ቃል ኪዳን አፈጻጸም ለማየት የተለያዩ የፌዴራል መንግሥት ሚኒስትሮች አካባቢዎችን ጎብኝተዋል። ከጉብኝቱ በኋላም ከትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ጋር ተወያይተዋል። ሙልጌታ ጽባሃ ዝርዝሩን ልኳል።
የግብርና፣ የትምህርት፣ የጤና፣ የውሃና መስኖ ኢነርጂ ሚኒስትሮች እንዲሁም የሰራተኛና ማህበራዊ ጉዳይ እና ፋይናንስ ሚኒስትር ዴታዎች በትናንትናው ዕለት በትግራይ ክልል ሁለት ወረዳዎች በግብርናና ጤና ትምህርት ስራዎች ላይ ያተኮረ ጉብኝት አድርገዋል። ሚኒስትሮቹ ጉብኝታቸው ያካሄዱት የህፃናትን መቀንጨር ለመከላከል እየተሰሩ ያሉ ስራዎች ትኩረት በማድረግ ነው። የፌደራሉ መንግስት ከፍተኛ ባለስልጣናት የተከዘ ተፋሰስ በሚያዋስናቸው የትግራይና የአማራ ክልል ወረዳዎች የህፃናትን መቀንጨር ለመቀነስ በተደረሰው የሰቆጣ ቃል ኪዳን ተብሎ በሚታወቅ ስምምነት ላይ እየተሰራ ያለው ስራ ተዘዋውረው ጎብኝተዋል። ከጉብኝታቸው በኋላ ከትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ጋር የተወያዩት ሲሆን የትምህርት ሚኒስትሩ ዶክተር ጥላዬ ጌጤ ህዝብ የሚጠይቃቸውና በጋራ ልንፈታቸው የሚገቡ ብዙ ፍላጎቶች አሉ ብለዋል።
ፎከስ ዳርጎ መስራት ካልተቻለ እዛ አካባቢ ያለው ሁኔታ በጣም እኔ ትግራይ እንዲህ አይነት ትምህርት ቤት ይኖራል ብዬ አልጠበኩም። ግን በተጨባጭ አይጥና እባብ እየተሯሯጡ የሚማሩበት ዳስ ውስጥ ነው ያገኘናቸው። የአየር ጸባዩ ሁኔታ አኳያ በዛ ላይ ተምረው ብቁ ዜጋ ይሆናሉ የሚል መጠበቅ አስቸጋሪ ነገር ነው። ከመምህራንም ከማንም መጠበቅ አስቸጋሪ ነው። ስለዚህ እኛ ይህንን ካጠናቀቅን በኋላ መስራት ያለብንን ስራ እንሰራለን። በዋናነት ግን ህዝቡን አመለካከቱን ለውጦ ባለቤት ሆኖ ስራውን እንዲመራው ማድረግ ግን የክልሉ ማስተባበሪያ ጽህፈት ቤት ስራ ነው የሚል ሀሳብ ነው ያለን።
የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል በበኩላቸው ያሉን ችግሮች የሚፈቱ በትብብር ነው ብለዋል።
ጎብኝት የነበረ የትምህርት የሌላም የዚህ አካባቢ ብቻ ግን አንወስደው። ይሄ በራሱ ምክንያት የሁለቱንም ክልሎችንም የአማራ ክልልም የትግራይንም ጨምሮ እንደ አንድ ኮሪደር በዚህ አካባቢ ለውጥ እናምጣ። የተለየ ችግርም አለ እናቃለን፣ ግን የተለየ ስራ በመስራት ለውጥ እናምጣ ነው እንጂ በሌሎች ቦታዎች የሉ ማለት አይደለም። በሌሎች ቦታዎችም ያሉ ቻሌንጆች ናቸው። መጎብኘቱ እንዳልነው ነው ማመን ነው ያየው ነው። ቀደም ነው ከጥላይን ሲል ነበር እንደዚህ አይነት ነገር ትግራይ አልጠበቅኩም። ወል ኦፍ ኮርስ ብዙ ነገርም ስለሚባል ብዙ እድገቶች ብዙ ለውጦች ከዛም አልፎ በተለየ ተጠቅመዋል ስለሚባል ላይገመት ይችላል። ሰው ሲያይ ነው ሁሉንም ነገር የሚያየው። ይሄ የዘራፊ አገር ይሄ ማአት መንትፎ የሄደ አገር ማት ሌባ የተደበቀበት የአገር ሀብት የተከማችበት ተደርጎ ነው የሚወሰደው። ባህር ማዶ ያለ አገር በሚመስል ደረጃ ማለት እውነታው ይሄ ነው።
በ2020 ዓመተ ምህረት የህፃናትን መቀንጨር በአካባቢው ወደ ዜሮ ለማውረድ በተያዘው መርሃ ግብር መሰረት እየተሰራ ነው ያሉት ደግሞ የትግራይ ክልል የርዕሰ መስተዳድር አማካሪ አቶ ኃይለ አስፋ ናቸው።
በአማራ ክልልና በትግራይ ክልል ተዋሳኝ አካባቢዎች የሚሰራ ስራ ነው። አብዛኛው የተከዜን ተፋሰስ ተከትሎ የሚሰራ ስራ ነው። ይሄኛው አካባቢ ለምን ተመረጠ ከካልን፣ በተለይ ሰቆጣ አካባቢ ስንመጣ እና በትግራይ አካባቢ ስንመጣ ተመሳሳይ የሆነ የድህነት ደረጃ ያላቸው አካባቢዎች ናቸው። ተመሳሳይ የሆነ የኢኮኖሚ ችግር ያለው አካባቢ ነው። ማህበራዊ ችግር ያለው አካባቢ ነው። ስለዚህ እዛ ያሉ ህዝቦችም እና ህጻናትም በከፍተኛ ጉዳት ያላቸው አካባቢ ናቸው። አሁን ወደ ትግራይ አካባቢ ስንመጣ በአገር አቀፍ 38 ነው፣ በትግራይ ደግሞ 39% ያለው፣ በእነዚህ ወረዳዎች ደግሞ ወደ 46% ያለው አበረች። አንዳንድ ወረዳዎች ለምሳሌ እንደነሳ ሳምር ደግሞ ወደ 54% ይደርሳል። ይህ ስናየው 54% የተፈጠረው ህፃን ስታንትድ ነው ወይም ደግሞ መቀንጨር አለበት ካል የማሰብ ችለታው፣ የመማር ችለታው፣ መስራት ችለታው በጣም ደካማ ነው። አምራች አይደለም ለማለት ነው ተብሎ ነው የሚታሰብ ያለው እና ይህን መቀየር ማለት የሚቀጥለውን ጀኔሬሽን አምራች እንዲሆን ታማ አቅም እንዲኖረው ለማድረግ የሚሰራ ስራ ነው ያለውና
ስምምነቱ በሚገባ ተግባራዊ ለማድረግ የሁለቱንም ክልሎች ህዝቦች ጥቅም በጋራ ማረጋገጥ ይቻላል ሲሉ አቶ ኃይለ ተናግረዋል።
በአማራም በትግራይ ክልል ያለው ህዝቦች ተመሳሳይ ናቸው። ተመሳሳይ ህዝብ ነው ያለው። አንድ አይነት አላማ ነው ያላቸው። አንድ አይነት የጥቅም ግንኙነት ነው ያላቸው። አንድ አይነት ችግር ነው ያላቸው። ስለዚህ እነዚህ ሁለት ክልሎች ተመሳሳይ የሆነ ህይወት ስላላቸው እነዚህ ክልሎች አብረው ከሰሩ ተጋግዘን ከሰራን አብረን ደግሞ ካለማ ነው ትልል የተከዘፋሪ አብረ ካለማ ነው በዛ አካባቢ መጣው ለውጥ የጋራ ጥቅም ነው የሚሆነው ማለት ነው። ስለዚህ ሁለቱ ተጠቃሚ ህዝቦች ስላል ማለት ነው። ስለዚህ በአማራ ክልልም ተመሳሳይ አደረጃጀት አለ። በትግራይም አሁን ያለውን አደረጃጀት ፒዲዩ የምንለውን አደረጃጀት አለ። በዋናው ደግሞ ፌዴራል መንግስት ፍተኛ የመንግስት አመራሮችም አሉ። ይህን አሰባስበን ከሰራን ህዝቦቹ ተመሳሳይ የሆነ ለውጥ ያመጣል ማለት ነው። ስለዚህ ፋይዳ ምንድን ነው? ህዝቦች አንድ እንደሆነ የሚያሳይ ነው።
የፌዴራል ከፍተኛ አመራሮቹ በአማራ ክልል ተመሳሳይ ጉብኝት አካሂደዋል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
ሙልጌታ ጽብሃን ለዘገባው እናመሰግናለን። ቢሾፍቱ የሚገኘው አለማካው ዳይስ የመኖ ማቀናበሪያ አለ ምንም ምክንያት 300 ሰራተኞች ከስራ ማገዱን የድርጅቱ ሰራተኞች ለአሜሪካ ድምጽ ገለጹ። የከተማው ሰራተኛና ማህበራዊ ዋስትና ጽህፈት ቤት በበኩሉ ድርጅቱ ህግ አክብሮ እንዲሰራ ብዙ ጊዜ ቢነገረውም ሊታረም አልቻለም ይላል። ሙክታር ጀማል ዝርዝር አለው።
የዓለም አካውዲ መኖ ማቀነባበሪያ ሰራተኞች ድርጅቱ ፍተኛ የህግ ጥሰትና ጉልበት ብዝበዛ እያካሄደባቸው መሆኑን ይናገራሉ። ሰራተኞች መብታቸውን ሲጠይቁ ከህግ ውጪ እንደሚባረሩ፣ ህጋዊ የቀጠር ሂደት እና ጥቅማ ጥቅሞች ብሎም የስራ ደህንነታቸው ያልተጠበቀ መሆኑንም ተናግረዋል።
ድርጅት ውስጥ ትክክለኛ ስርዓት የለም። ስራ ጫና አለ፣ በጥቅም ዙሪያ አለ፣ ሰው ያባረራሉ። በቃ እንደፈለጋቸው ነው የሚጓዙት ማለት ነው።
በወር የሚከፍሏችሁ ደሞዝ ስንት ነው?
900 ብር ነው። የሚገርም ነው። 900 ብር ማለት በሰዓት 3 ብር በቀን 24 ብር አንድ የአሜሪካ ዶላር የማይሞላ ክፍያ ነው የሚከፈለን። በቀን ግን የምንሸከመው በስምንት ሰዓት ውስጥ 130 ኩንታል ይሸከማል አንድ ሰው ብቻ ማለት ነው። አህያ ራሱ እንደዚያ ይሸከም። የሚገርም ነገር 600 ኩንታል ያመርታል በስምንት ሰዓት ውስጥ።
በድርጅቱ ለረጅም ጊዜ የቆየ በደልና መብት ጥሰት መኖሩን ገልጸው በቅርብ መብታቸውን በመጠየቃቸው አለምንም ማስጠንቀቂያ ከስራ ስለተባረሩ 10 ሰራተኞች ጉዳይ ጥያቄ በማቅረባቸው ከ300 በላይ ሰራተኞችን በጅምላ ከስራ ታግደዋል ይላሉ።
ጠዋት ራሱ ባለ ንብረቱ ነው መሰለኝ ከምክትል ስራ አስኪያጁ ጋራ ውስጥ ያሉትን ሰራተኞች የሚወጡት 1:20 ነው። 1:20 ሳይደርስ እነሱ ቀደም ብለው በነጋታው ሄደው ውጡ አሏቸው። የቀረው ሰራተኛ ተወርዋሪውና የሸፍት ሰራተኛ ጠዋት 1:20 ወደ ስራው ሊገባ ሲል በሩ ተዘግቷል። ምንድን ነው ምክንያቱ? ባለ ንብረቱ ምክትል ስራ አስኪያጁ ራሱ እዛው ናቸው። በሩን ዘግተው እዛው ቆመን ምንም ሳያናግሩን ነው ጥለውን የሄዱት። እኔም እኮ አሁን እኔን ማባረር ይችላል፣ ግን አሳማኝ ነገር መኖር አለበት። እኔን ለማባረር ጥፋቱ ምንድን ነው በዝርዝር ተቀምጦ በሚገባ ጥፋቴን አውቄ መባረር አለብኝ። ዝም ብዬ እኔ ባለ ንብረት ነኝ ብዬ እያነሳው መወርወር ይቻላል በህግ?
የድርጅቱ መዘጋትና ሰራተኞች ስራ ማቆም ትክክል መሆኑን የገለጹት የድርጅቱ ስራ አስኪያጅ መቶ አለቃ ለማ አስፋው ሰራተኛው በማደም የስራ ሂደቱን እና ማምረቻውን በተደጋጋሚ ለስጋት ስለዳረገ ድርጅቱን መዝጋታቸውን ተናግረዋል። የቢሾፍቱ ከተማ ከንቲባ ጽፈት ቤት ኃላፊ አቶ መርድ አስፋው በበኩላቸው የድርጅቱ አመራሮች ችግሮቻቸውን ለመፍታት ዝግጁ አለመሆናቸውን ጠቅሰው ስራ ለመዝጋት የሚያበቃ ምክንያትም አለመኖሩን ይናገራሉ።
ፋብሪካዎችንም ሆነ ኢንዱስትሪዎች የሚተዳደሩት በተለይ አዋጅ 377 96 በዛ ነው። አሰሪና ሰራተኛ አዋጅ ነው። በዚህ ነው የሚተዳደሩ። ሰራተኛና አሰሪ አዋጅ የራሱ የሆነ መስፈርት አለው። አንድ ፋብሪካ ሊዘጋ ከሆነ እንዴት ሊዘጋ እንደምትል፣ አንድ ሰራተኛ የአንድ ፋብሪካ ሰራተኛ ስራ ማቆም ካለበት ምን አይነት ማስጠንቀቂያ መስጠት አለበት፣ ምን ያክል ጊዜ መቆየት አለበት የሚል የራሱን የሆነ ጊዜ ያስቀመጠው ነገር አለ። ግን ከዚህ ጊዜ እና ከዚህ አዋጅ ውጭ ምንም ሳናግሩን ወይ ደግሞ ሪፖርት ሳያደርጉ ፋብሪካችንን ዘግተናል ከዛሬ ጀምሮ የሚል ደብዳቤ ብቻ ነው ወደዚህ ጽሕፈት ቤት ይዞ የመጡት። ፋብሪካው ምንም ማስጠንቀቂያ ሳይሰጥ ፋብሪካውንም መዝጋት፣ ልጆቹንም እንዲቀነሱ ሀሳብ ማቅረብ አግባብ አለመሆኑን ተናግሯቸው ዛሬ ስራ እንዲጀመር አቅጣጫ ተሰጥቶ ነው የተለያዩት።
የችግሩ መነሻ የሆነው የአስር ሰራተኞች ከስራ መባረር በተደጋጋሚ ድርጅቱ የሚፈጽመው የህግ ጥሰት ነው ይላል የብሾፍቱ ከተማ ሰራተኛና ማህበራዊ ጉዳይ። ሰራተኞችን ከስራ በማሰናበት ሂደት ህጉን ጠብቀውና ማስጠንቀቂያ ሰጥተው እንደሆነ የጠየኳቸው የዓለም አካውዳይ መኖ ማቀነባበሪያ ድርጅት ስራ አስኪያጅ መቶ አለቃ ለማ አስፋው የሚከተለውን ብለዋል።
ማስጠንቀቂያ ለነሱ መጻፍ አንችልም፣ ምክንያቱም ውል የለንም። የስራ ውል በቀን ነው የምናዘው። ቀን ይሰራሉ፣ በፈለጉ ሰዓት ይገባሉ፣ ይሰራሉ። ያ ታስቦላቸው ማታ ገንዘባቸው ይሄዳል።
አመት ሞልተዋል ብለው ነበር።
አዎ፣ ከአመት በላይ ናቸው።
ከአመት በላይ አንድ ሰው ግን አንድ ተቋም
ህጉን ነው
የሰራተኛና አሰሪ ህጉ ደግሞ የሚለው 45 ቀን ካለፈ ቋሚ ነው ባይ ዲፎልት። ደብዳቤ ብትሰጡም ባትሰጡም አመት ሞላ ሰራተኛ በቀጥታ ዝም ብሎ ማባረር ይቻላል?
ማባረር አብረን መስራት አልቻለም። የስራ ግንኙነት የስራ ውል ይቋረጥ ነው።
የብሾፍቱ ከተማ ሰራተኛና ማህበራዊ ጉዳይ እንደሚገልጸው ድርጅቱ ከሰራተኞች ማህበር ማቋቋም፣ ደሞዝ ማስተካከያ እና ሌሎች የሰራተኞች መብት ጥያቄዎች ላይ መልስ ከመስጠት ይልቅ በሰራተኞቹ ላይ ጫና ማብዛትና በሩን ለውይይት ዝግ ማድረግ ላይ ትኩረት አድርጓል ይላል የጽህፈት ቤቱ ኃላፊ ወይዘሮ አማኔ ቁንዲ። ድርጅቱ አሁንም የተቀመጠውን የመፍትሄ አቅጣጫ አለመቀበሉን ይገልጻሉ።
አሁን እንግዲህ እኛ ትላንት ተወያይተናል እንደ ከተማ መስተዳድሩ ከሚመለከተው አካል ከከንቲባ ቢሮ ከከንቲባችን ጋር የተወከለ ሰው ነበረ፣ ፖሊሶች ነበሩ፣ የእኛ ቢሮ እኔም ነበርኩኝ እና ከባለ ሀብቱ ጋር ምንድን ነው የተወያየ ነው። ያው ልጆቹ መጀመሪያ ያ የተባረሩት ምንም ባላጠፉት ምንም አይነት ማስጠንቀቂያ ሳይሰጣቸው ስለተባረሩ እና እነሱ ተመልሰው በአስቸኳይ ማስታወቂያ ወጥቶ ወደ ስራ እንዲገባ ነው የሰጠናቸው። ግን አልተገበሩትም ማለት ነው። ስለዚህ ይሄ ደግሞ ያው ጉለት እንዳለው።
ለአሜሪካ ድምፅ ሙክታር ጀማል ነኝ ከቢሾፍቱ።
ወደ መጨረሻው መሰቱ ስናልፋለን። ከሀረሪ ክልል የፖሊስ ሰራዊቱን በሁለት ዙር ስልጠና ሊያስገባ መሆኑን አስታውቋል። በክልሉ የጸጥታና የሕግ የበላይነት ችግር እንዳለ የክልሉ ነዋሪዎች ዘወትር የሚናገሩ ሲሆን ክልሉም ችግሮቹን ለመቅረፍ ከመከላከያና ፌዴራል ፖሊስ ጋር በቅንጅት እንደሚሰራ ገልጿል። አዲስ ቸኮል ተጨማሪ አለው።
የሀረሪ ክልል የፍትህና ጸጥታ ጉዳዮች ቢሮ ኃላፊ አቶ አህመድ ዩሱፍ በተለይ ለቪኦኤ እንዳስታወቁት በክልሉ ጠንካራ የጸጥታ አካል ለመገንባት አቅደናል ብለዋል።
በክልሉ የጸጥታ ሁኔታ ያለመረጋጋት ሁኔታዎች ይታዩ ነበር። የህግ በላይነት ያለመከበር እንዲሁም አልፎ አልፎ ዝርፊያዎች የሚታዩ ቢሆኑም ጠንካራ የጸጥታ አካል መፍጠር አለብን የህግ በላይነትን ለማስከበር። ይህን ለማድረግ ደግሞ የአቅም ግንባታ ስልጠናዎች በየጊዜው ክፍተቶችን እያየን ለመሙላት ስለሚያስፈልግ በዚህ ነው ስልጠናውና ታድሶ የተዘጋጀው። በዚህ ዙሪያ በክልላችን ያሉትን ሰራዊት አድማ ብተና ወይም ዲዮ ኃይል የምንለውና መደበኛ ፖሊስም በሁለት ዙር እናስገባለን ብለን ነው ያቀድነው። መጀመሪያም ስንሰራ የቀረብ ነው። በዚህ ምክንያት አሁን የመጀመሪያ ዙር 600 የሚሆን የፖሊስ አባላት ይገባሉ ብለን አቅደናል። በስምንት ወደ መሰልጠኛ ይገባሉ ማለት ነው።
የሀረሪ ክልል መሬቱ የኛ ነው በሚል የግለሰቦችን ቤቶች እስከ ማፍረስ እና ቁልፍ ሰብሮ ቤታቸውን እስከ መውሰድ የደረሰ ተደጋጋሚ ወንጀሎች ይፈጸምበታል። በርካታ የክልሉ ነዋሪዎችም በክልሉ የጸጥታ አካላት ላይ እምነት እንደሌላቸው ነው የሚናገሩት። አሁን የሚሰጠው ስልጠና በዚህ ረገድ ለውጥ ያመጣሉ ስንል አቶ አህመድን ጠይቀናቸው ነበር።
ያመጣል ብለን እናስባለን። የምሰጠው ስልጠናም ጋፎችን ማዕከል ያደረገ ስለሆነ ከነበረው የኢንቫይሮንመንት ወጥቶ ወደ ህብረተሰቡ የሚፈልገው ህዝባዊ ፖሊስን ከመመስረትና ከመገንባት አንጻር ነው ምስልጠናው ነው የሚሰጠው። ህዝባዊ ወገንተኝነት ያለውን ፖሊስ ነው የምንገነባው።
በማህበራዊ ሚዲያዎች የሐረሪ ክልል ጸጥታ የማስከበር ኃላፊነት ፌዴራል ፖሊስና መከላከያ ተረከቡት የሚባለው ስህተት ነው ብለዋል አቶ አህመድ።
የጸጥታ ኃይሉን የክልሉ መንግስት ነው የሚይዘው፣ ማንም ሌላ አካል የሚይዘው አይደለም። በክልላችን የጸጥታ ሁኔታ ተጠያቂነቱ የክልሉ መንግስት ስለሆነ የክልሉ ፍትህና ጸጥታ ቢሮ በበላይነት ይመራል። የክልሉ ጸጥታ ምክር ቤት አለ፣ በዛ ደግሞ ፖሊስ ኮሚሽኑ የራሱ አስተዋጽኦ አለው። ይህንን የክልሉ ጸጥታ ምክር ቤት ፌዴራል ፖሊስና መከላከያ ያለበት በጋራ ሆነን የሚመራ ይሆናል ማለት ነው።
በአሁኑ ሰዓት መከላከያና ፌዴራል ፖሊስ በሁለተኛ ዙር ከሚሰለጥኑት ቀሪ ፖሊሶች ጋር በመቀናጀት የክልሉን ጸጥታ የማስከበር ስራቸውን ጀምረዋል። ዛሬ ረፋድ ላይም የፊታችን መጋቢት 8 በሰንዳፋ ፖሊስ ማሰልጠኛ ለአንድ ወር ገብተው የሚሰለጥኑ 580 ፖሊሶች ስም ዝርዝር ተለጥፏል። በሐረር ከተማ ከሳምንት በፊት ማንነታቸው ያልታወቁ ግለሰቦች ከቢራ ፋብሪካ እስከ ህይወት ፋና ሆስፒታል ያለው መሬት የኛ ነው በሚል ከ50 በላይ የከተማዋ ነዋሪዎችን መኖሪያ ቤቶች ሲያፈርሱና ነዋሪዎች ላይም ጥቃት ሲፈጽሙ ፖሊስ እርምጃ ለመውሰዱን፣ በከተማዋ ህገወጥ የነዳጅ ንግድ ሲስፋፋ ፖሊስ በቸልታ ማየቱን፣ ከሁለት ወር በፊትም የግለሰቦች ኮንዶሚኒየም ቤቶች ቁልፍ እየተሰበረ ያልታወቁ ሰዎች ገብተው እየኖሩ መሆኑንና በዚህ ሂደትም ፖሊስ እርምጃ አልወሰደም የሚል ቅሬታ ይቀርብበት እንደነበር ቪኦኤ ዘግቦ ነበር። ከዚህ ባሻገር የሐረሪ ፖሊስ የሐረርን ህብረ ብሔራዊነት ከማንጸባረቅ ይልቅ የሁለት ብሔሮች ተጽዕኖ ጎልቶ የሚታይበት በመሆኑ ፖለቲካውን እየተከተለ የመከፋፈል እና የወገንተኝነት ችግርም የሚንጸባረቅ ነው የሚል ቅሬታ ይቀርብበታል። ለአሜሪካ ድምጽ ራዲዮ አዲስ ቸኮል ነኝ፣ ድሬዳዋ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። እዚህ ገደማ የስልክ አስተያየቶቻችሁ ይቀርባሉ። የምትከተለዋን አጠር ያለች ግጥም ያደረሱን አድማጭ ወንዶሰን ጸጋዬ ይባላሉ። በእሁዱ የአውሮፕላን አደጋ ፓይለት ልጃቸውን ላጡት አባቱ ለዶክተር ያሬድ ጌታቸው ይድረስልኝ ብለዋል። እነሆ
ይድረስ ለካፒቴን ያሬድ አባት ለዶክተር ጌታቸው ተሰማ። ተጻፈ ወላጅ ለወላጅ። እኔም እንደ አባት እንደ አንድ ኢትዮጵያዊ ይህን ልበል በታላቅ አክብሮትና ፍቅር። ድምፅዎን ስሰማ እንባ ኮለል ኮለል፣ ያልታሰበ አደጋ ልጅን ያህል ነገር ከብብት ሲነቀል። ለእኔም ቅርብ ነበር ብለው ገልጸውታል። ባልደረቦቹም ሁሉም ያከብሩታል፣ ሁሉም ይወዱታል። ይንከባከበኝ ነበር ብለው መስክረዋል። አገር ሲንከባከብ ልጅ መስዋዕት ሆኗል። አገር ሲገነባ መስዋዕት ይቀርባል። ከዛ ውስጥ አንዱ የኔ ልጅ ብለዋል። ወላጅ የልጁን ሞት እንዴት ያስተናግዳል? መንፈስና አእምሮ ስሜትን ያቆስላል። የአንበሳ ልጆን ሕይወት ሲዘክሩ ከቤተሰቡም ለየት ያለ ነው አፈጣጠሩ። እርግጥ እንደሆነም ሁሉ መሰከሩ። እግዚአብሔር ሰጠ እግዚአብሔር ነሳ፣ መልካም ብለዋል ስለ ልጆ ያሬድ አንበሳ። ስንኖር ኢትዮጵያዊ ስንሞት ኢትዮጵያ፣ ቃሉ ተፈጸመ ያሬድ አምስትያ። አምስተኛ ልጃቸው ነው ያሬድ። ጸባይ ከሙያ ጋር በተካነ ዘርፍ፣ ማብረር ብቻ አይደለም በዋናም ነው ጎበዝ። ኢትዮጵያ መሆኑን ያሬድ መሰከረ። ኢትዮጵያ መሆኑን ያሬድ መሰከረ። አገሩ ምድር ላይ ሞቶ ተቀበረ። ጥሩ ገልጸውታል የተለየ ፍቅር እንደነበራችሁ፣ ፍቅሩም ለመጽናናት እርሾ ይሆናችሁ። ፍቅሩም ለመጽናናት እርሾ ይሆናችሁ። ሐውልት ይሰራል ለመታሰቢያ፣ ጠንካራ እንደሆን የሚመሰክር ለኢትዮጵያ። በመጨረሻ ለወዳጅ ዘመድ ለአየር መንገድ ባልደረቦቹ መንፈስና ጥንካሬ እመኛለሁ። ነፍስ ይማር። ኢትዮጵያ ሀገራችንን እግዚአብሔር ይባርክ። አሜን። ወንድ ወሰን ጸጋው፣ ሚኒሶታ መጋቢት 13/2019።
አቶ ወንዶሰን ጸጋውን እናመሰግናለን። ተዘዋዋሪ የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ።
ይህ ከአሜሪካ ድምፅ ሬዲዮ ጣቢያ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። ወደ ሁለተኛው አጋማሽ ስርጭታችን ተሸጋግረናል።
በኢትዮጵያ የደረሰው የአውሮፕላን አደጋ እጅግ አሳዛኝና ብዙ ዜጎችን የጎዳ ቢሆንም ዓለምን ግን የበለጠ አስተሳስሯል ሲሉ የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን ዛሬ በናይሮቢ በተካሄደው የተባበሩት መንግሥታት ድርጅት የአካባቢ ጥበቃ ጉባኤ ላይ ተናግረዋል። የስብሰባ አዘጋጆች ጭምር በአደጋው ሕይወታቸው ያለፈበት አሳዛኝ አደጋ በመሆኑ ስብሰባውን በንግግር የሚከፍቱ በአደጋው ጉዳት ለደረሰባቸው ሰዎች ቤተሰቦች፣ ጓደኞችና የሥራ ባልደረቦችን እንዲሁም ለመላው ዓለም መጽናናትን በመመኘት ሐዘናቸውን ገልጸዋል ብለዋል። በጉባኤው ላይ የተገኙት በኬንያ የኢትዮጵያ አምባሳደር መለስ ዓለም። ጽዮን ግርማ ማምሻውን በስልክ አግኝታቸዋለች።
ዛሬ ናይሮቢ ውስጥ ዋን ፕላኔት ወይም አንድ ዓለም በሚል ርዕስ በተካሄደው ጉባኤ ላይ የተገኙት በኬንያ የኢትዮጵያ አምባሳደር መለስ ዓለም ስለ ጉባኤው ጠይቀናቸው ነበር።
በጣም ትልቅ ስብሰባ ነው። የበርካታ ሀገራት መሪዎች፣ ፈረንሳዩ ኢማኑኤል ማክሮን፣ የኬንያው ኡሁሩ ኬንያታ፣ የኮንጎ ዲአርሲ ኢከን ተሸከዲ፣ የማደጋስካር፣ የስሪላንካ፣ የሩዋንዳ የጠቅላይ ሚኒስትር፣ የእኛን የአካባቢ ጥበቃ ከፍተኛ ባለስልጣንን ጨምሮ ከአርባ በላይ የውጭ ጉዳይ ሚኒስትሮች የተገኙበት አንድ ዓለም ወይም ዋን ፕላኔት በሚል ርዕስ የተዘጋጀ ስብሰባ ነው። እዚህ ስብሰባ ላይ መሪዎቹ በከፍተኛ ደረጃ ሁለት ስብሰባዎች አካሂደዋል። የየሀገራቱ ተወካዮችም የየሀገራቸውን አቋም አንጸባርቀዋል። በሁሉም ንግግር ላይ የንግግራቸው መነሻም ሟሟሻም የነበረው በቅርቡ የኢትዮጵያ አየር መንገድ ላይ የደረሰው አደጋ፣ ከአደጋው ጋር ተያይዞ በምንወዳቸው ወንድሞቻችን፣ እህቶቻችን፣ የተለያዩ ሀገር ዜጎች ላይ የደረሰው ጉዳት ነው። የሁሉም አስተያየት የሚነሳው በዛ ነው።
ጉባኤው ከፈረንሳይ መንግስት ጋር በመተባበር የዓለም ባንክ ያዘጋጀው በመሆኑ ለስብሰባው ቅድመ ዝግጅት ቀድመው በመንገድ ላይ የነበሩ ፈረንሳውያንን ጨምሮ 157 የ33 አገር ዜጎች ህይወት ያለፈበት በመሆኑ ስብሰባውን በንግግር የሚከፍቱ ሁሉ በአደጋው ጉዳት ለደረሰባቸው ሰዎች ቤተሰቦች፣ ጓደኞች፣ የስራ ባልደረቦችና ለመላው ዓለም መጽናናትን ሲመኙ ነበር ብለዋል።
ከዛ ውጭ ለዚህ ስብሰባ ዝግጅት ኮሚቴ ውስጥ ሲሰሩ የነበሩ የፈረንሳይ እና የሌሎችም አገሮች ባለሙያዎች የአደጋው ሰለባ ሆነዋል። በመጀመሪያ አካባቢ ትልቅ የሀዘን ድባብ የነበረበት ነው። ግን ስብሰባው እየቀጠለ በሄደ ጊዜ በዚህ አደጋ የሞቱ ወገኖችን ቃል ኪዳናቸውን እናድሳለን፣ እነሱ የጀመሩት እኛው እናስፈጽመን ፈጽመዋል የሚል የቁርጠኝነት መንፈስ የተላለፈበት እያንዳንዱ መሪ መጽናናትን የተመኘበት ነው። በተለይም የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን አዲስ አበባ ነበሩ። ከአዲስ አበባ ነው ወደዚህ ስብሰባ የመጡት። ጋባዦቻቸው እንኳን የሰው ልጅ መገኛ ከሆነችው ኢትዮጵያ በሰላም መጡ ብለው ተቀብለዋቸዋል። እሳቸው ንግግራቸውን ሲጀምሩ ይሄ በኢትዮጵያ አየር መንገድ ላይ የተከሰተው አደጋ ዘግናኝ አደጋ ነው፣ ይሁን እንጂ የተለያየ ዓለም ህዝቦችን እንደ አንድ ቤተሰብ እንድንሰባሰብ አድርጎናል። መጽናናትን ተመኝተው የአንድ ደቂቃ የህሊና ጸሎትም መታሰቢያ ተደርጎበታል። ፕሬዚደንት ኡሁሩም በወቅቱ በደስታም በሀዘንም እንዳንለያይ አድርገውናል፣ ኢትዮጵያውያን ሀዘናችሁ ሀዘናችን ነው ማለት እንፈልጋለን ብለዋል። በነገራችን ላይ ሲሆን እንግዲህ አጋጣሚ ሆኖ እኔም የዛን ቀን ነው ናይሮቢ የገባሁት። ቀደም ሲል ይሄ ጉዳት የደረሰበት በረራ ላይ ትኬት ከቆረጥኩ በኋላ በአጋጣሚ እናቴ ከክፍለ ሀገር ትመጣ ስለነበረ እኔም እሷን ለማግኘት ስል ወደ ሁለተኛው በረራ በማዞር ያለፍኩት አደጋ ነው እና የብዙ ዜጎችን የብዙ ሀገሮችን የብዙ ወገኖችን የብዙ ቤተሰቦችን ያንኳኳ አደጋ ነው ብሎ ማለት ይቻላል።
የቀድሞ የኢትዮጵያ ውጭ ጉዳይ ሚኒስትር ቃል አቀባይና ከቀናት በፊት የሹመት ደብዳቤያቸውን ለኬንያው ፕሬዝዳንት ኡሁሩ ኬንያታ አቅርበው ስራ ከጀመሩት አምባሳደር መለስ አለም ጋር ያደረግነው ሰፋ ያለ ቃለ ምልልስ በእሁድ ምሽት ይቀርባል።
ወደ ቀጣዩ ዘገባ እናልፋለን። ዘጠኙን የአውሮፕላኑን ሰራተኞች ጨምሮ ለ157 ሰዎች እልቂት ምክንያት ለሆነው የእሁዱ የኢትዮጵያ አየር መንገድ ቦይንግ 737 ማክስ 8 የመከስከስ አደጋ መንስኤ ፍለጋው ተያይዟል። ለመሆኑ የአደጋው መንስኤ ምንድን ነው? መልስ ፍለጋው ተጀምሯል እንዳልነው። የበረራ እገዳውስ ምን አስከትሎት ይሆን? የዘመናዊውን አውሮፕላን የቴክኖሎጂ ጠባይ፣ የበረራ አደጋዎችን መንስኤ ለመመርመር በታለመ ቅንብሩ የቦይንግ ታሪክ መለስ ብሎ በመቃኘት አሉላ ከበደ የበረራ ጥናት አዋቂ አነጋግሮ ተከታዩን አጠናቅሯል።
ድፍን ምዕተ ዓመት በተጠጋው የሁሉም መጀመሪያ በሚመስል ታሪክ እንደርደር። ይህ የእሁዱን አደጋና እርሱን ተከትሎ የተከሰቱት ገና የምንደርስባቸው ጉዳዮች ሁሉ የቦይንግም ታሪክ አካል ይሆናሉ። እንደ አውሮፓውያን የዘመን አቆጣጠር በ1964 ተወጥኖ በ1967 ለመጀመሪያ ጊዜ የሰማዩን ግድግዳ የቀደደው ቦይንግ 737 እንደ አውሮፓውያን የዘመን አቆጣጠር በአሜሪካው ቱጃር የሳንቃ ነጋዴ ቦይንግ ኢ ዊሊያም በ1916 የተመሠረተው የቦይንግ የበረራ ቁሳቁስ ኩባንያ 6 ዋነኛ የመንገደኞች ማመላለሻ አውሮፕላን አይነቶች አንዱ ነው። በሚያዝያ 1967 ለመጀመሪያ ጊዜ የበረረው ቦይንግ 737-100 በዓመቱ በየካቲት 1968 በሉፍታንዛ አወቀ። ቦይንግ በ1980ዎቹ ሲኤፍኤም 56 በተባለ በራሱ ዛቢያ በሚሽከረከር ማሽን የሚቀለጥፍ የጄት አውሮፕላን ሞተርና ተሻሽሎ ከተሠራ የአውሮፕላን ክንፍ ጋር የቦይንግ 737 ክላሲክ ሲሪስ በመባል የሚታወቁትን 737-300 737-400 እና 737-500ን በማከታተል አስተዋወቀ። ፕሮፌሰር ነባል ተናጂ በዩናይትድ ስቴትሱ የኦሃዮ ስቴት ዩኒቨርሲቲ የበረራ ጥናት አዋቂ ናቸው። ከትላንቱ ፕሬዚዳንት ትራምፕ የቦይንግ 737 ማክስ 8 እና 9 አውሮፕላኖች እንዳይበሩ ከተላለፈው ውሳኔና የአሜሪካዊ አቪዬሽን ባለሥልጣን ትእዛዝ እንንደርደር አልኳቸው። ለመሆኑ ይህ ውሳኔ የአውሮፕላኑን ሁኔታና አደጋውን አስመልክቶ ምን የሚነግረን ይኖር ይሆን? የሁለቱን አውሮፕላኖች አደጋ ምስስል የሚያሳይ መረጃ ስናይ ውሳኔዎቹ ምክንያታዊ ናቸው ብዬ አምናለሁ ይላሉ።
According to the US and Canadian officials, there's additional information coming in from satellites that there are some similarities on what's going on. So the decisions made by both
የካናዳ ባለስልጣናት እንደሚሉት በሁለቱ አደጋዎች መካከል አንዳንድ መመሳሰል እንዳለ የሚጠቁሙ የሳተላይት መረጃዎች አሉ። ስለዚህ በዩናይትድ ስቴትስም በካናዳም የተወሰዱት ውሳኔዎች ትርጉም ያላቸው ይመስላሉ። በዚህ ተጨማሪ መረጃ ምክንያት አይሮፕላኑ መውረድ አለበት። አሁን አየር መንገዶች ተሳፋሪዎቻቸውን በአግባቡ ለማስተናገድና በተቻለ ፍጥነት ለማደላደል አበርትተው እየሰሩ ናቸው። ምክንያቱም በረራዎች ተሰርዘዋል። እንደምታውቀው ሳውዝ ዌስት አየር መንገድ በዩናይትድ ስቴትስ ግዙፉ አመላላሽ ነው። ከ750 አይሮፕላኖቻቸው 34ቱ እነዚህ ጀቶች ይመስሉኛል። ከአጭር ጊዜ ስንመለከተው መጠነኛ መረባበሽ ፈጥራል። ይሁን እንጂ ከአጠቃላዩ የአይሮፕላኖቹ ቁጥር አነስተኛ ቁጥር ያላቸው በመሆናቸው የታገዱት መንገደኞቻቸውን ፈጥነው ያደላድላሉ ብዬ አስባለሁ።
የአደጋውን መንስኤ ምንነት በተመለከተ ከአንዳች ድምዳሜ ላይ ለመድረስ ጊዜው ገና መሆኑን የተናገሩት ፕሮፌሰር ተናጂ አዲሶቹ ዘመናዊ አውሮፕላኖች ይዘውት የመጡት ቴክኖሎጂ በተለይ በቦይንግ 737 ማክስ ላይ ለደረሱት ያልተጠበቁ አደጋዎች መንስኤ ሊሆን ይችል ይሆን በሚልም የተለየ ትኩረት እየሳበ ነው። በምልአትና በቅርበት ሊታይ ይገባዋል ነው የሚሉት።
The question which is related to that is that is there too much automation?
አይሮፕላኑ ላይ ራሱን በራሱ የሚመራው አሰራር የበዛ ነው ለሚለው ጥያቄ የኔ አስተያየት ራሱን በራሱ የሚመራው ቴክኖሎጂ የደህንነትን ዋስትና በማሳደግ ወጪን በመቀነስና የተሳፋሪውን ምቾት ከፍ በማድረጉ በኩል ሁነኛ ዋጋ ስለሚኖረው ከፍተኛ ጠቀሜታ አለው የሚል ነው።
ይበልጥ ጠቃሚ የሚሆነው ግን የቴክኖሎጂውን ፍጥነት የሚመጥን ግንዛቤ በቀደመው የበረራ ጥበብ ክህሎት ላይ ማከል ዛሬ ላለንበት ይዞታ እጅግ አስፈላጊ ነው ሲሉም ይሞግታሉ።
Technology is moving so rapidly, particularly digital technology, that while
technology, በተለይ ደግሞ ዲጂታል ቴክኖሎጂ እጅግ በቀለጠፈ ፍጥነት እያደገ በመሆኑ አብራሪዎች እርግጥ ነው ከፍተኛ ሙያዊ ብቃት ኑሯቸው ነው የሚበሩት። ለዚያም ከፍተኛ አክብሮት አለኝ። ይሁንና በሙያ ስልጠናቸው ወቅት ከቀሰሙት ልዩ ክህሎት በተጨማሪ የቴክኖሎጂ ስልጠናም ቢያገኙ ስራቸውን ይበልጥ በተቀላጠፈና ይበልጥም በተዋጣ መንገድ መስራት ይችላሉ ብዬ አምናለሁ። በመሆኑም ቴክኖሎጂውን ይቅር ማለት አንችልም።
የቴክኒክ እክል በአውሮፕላን ስሪት ወቅት በተፈጠሩ ችግሮች የሚከሰት አደጋ ወይም በአብራሪው ስህተት ሊመጣ የሚችለውን ጨምሮ ለአደጋ መንስኤ ሊሆኑ የሚችሉትን ከዚህ ካሁኑ ከኢትዮጵያ አየር መንገዱ አደጋ ጋር እንዴት ያዛምዱታል አልኳቸው። ፕሮፌሰር ትናጂ ያስረዳሉ።
There are obviously numerous factors that converge before an accident happens, but
የአውሮፕላን አደጋ ከመከሰቱ አስቀድሞ ያን አደጋ ሊያስከትሉ የሚችሉ በርካታ ምክንያቶች ተጣምረው ሊመጡ ይችላሉ። ይሁን እንጂ በተለይ የትኛው ነው የአደጋው መንስኤ የሚለውን ግን ምርመራው አሁን ባለንበት ደረጃ ላይ ሆነን ነጥለን መናገር አንችልም። አውሮፕላን ላይ በተገጠሙ መረጃ ለቃሚ መሳሪያዎች አማካኝነት እየተሰበሰበ ያለው የመረጃ መጠን ግን በእጅጉ አስደማሚ ነው። ብዙ ሰዎችን አሳፍሮ አየሩን የሚቀዝፈው አውሮፕላን ሳይሆን አንዳች የመረጃ አፍላቂ ማሽን የሚበር ነው የሚመስለው።
ይህን መረጃ አንድ የአውሮፕላን የመከስከስ አደጋ ከደረሰ በኋላ መንስኤውን ለማወቅ ብቻ ሳይሆን ከዚያ ለላቀ ዓላማም መጠቀም መቻል አለብን ነው የሚሉት ፕሮፌሰር ተናጂ።
So to be able to take the data that's coming in and to analyze, not just from a diagnostic point of view,
ስለሆነም የተሰበሰበውን መረጃ የተባለው የአውሮፕላን አደጋ በምን ምክንያት ደረሰ የሚለውን ጥያቄ በወጉ ለመመለስ ብቻ ሳይሆን ቴክኖሎጂን ተጠቅመን ከወዲሁ ምን ሊከሰት ይችላል የሚለውን ለመተንበይና አልፎም ምን መደረግ አለበት የሚለውን የምንፈልገውን ውጤት ለማግኘት ጭምር ልንጠቀምበት እንችላለን። ባጭሩ ለጠቁም የምሞክረው በዚያ በራሪ አካል በአውሮፕላኑ በራሱ አማካኝነት የሚሰበሰበው መረጃ በርክቷል። የአውሮፕላኑ ሞተር ይሁን ቴክኖሎጂውን በመገልገል በጥልቀት በመመርመር ለምንና እንዴት የሚሉትን ጥያቄዎች ጨምሮ በአመላካችነት ልንጠቀም የምንችልበትን አሰራር መቅረጽ እንችላለን።
የዩናይትድ ስቴትስ የአቪዬሽን ባለስልጣን በመጪው ወር ቦይንግ በዚህ አውሮፕላኑ ላይ የማሻሻያ ለውጦችን እንዲያደርግ ትዕዛዝ ስለመስጠቱ ጠየቅኳቸው።
Well, the aircraft manufacturer obviously is looking into not only what might have happened.
አየህ የአይሮፕላኑ ፈብራኪ ኩባንያ ያደጋውን መንስኤ ለማወቅና ምን አይነት ለውጦችና ማሻሻያዎች መደረግ እንዳለባቸው ለመወሰን ብቻ ሳይሆን የምርመራውን ውጤት ተከትለው የዲዛይን ወይ የንድፍ ለውጥ ማድረጋቸው አይቀርም። ለዚህም ተግተው በመስራት ላይ ናቸው። የብቃት ማረጋገጫ ሰነድ የሚሰጠው መንግስታዊው የቁጥጥር መስሪያ ቤትም ከነርሱ ጋር በቅርብ ክትትል በመስራት ላይ ነው። የመጨረሻው ወሳኝ ግን ምን እንደተፈጠረ አደጋውን ያስከተለው ምንድነው ለሚለው ጥያቄ በቂ ምላሽ የሚሰጥ መረጃ መገኘቱ ነው። ለጊዜው ግን ያ መረጃ ከእጃችን አልገባም። ያየኸውን ሪፖርት እኔም እየተመለከትኩት ነው።
የኢትዮጵያ አየር መንገድን ባለፈው ዓመት የጎበኙት ፕሮፌሰር ተናጂ ስለ ብቃቱም ይህን ይላሉ።
Well, yes, I was there during February of 2018 last year, and I visited the airline's head office and their operations, and I
ባለፈው ዓመት የካቲት እዚያው ሄጄ የአየር መንገዱን ዋና መስሪያ ቤትና ኦፕሬሽን ተመልክቻለሁ። የስልጠና ማዕከሉን ተዘዋውሬ ጎብኝቻለሁ። ባየሁት በእጅጉ ነው የተደመምኩት። እጅግ የዘመነ የስልጠና ማዕከል ምስለ በረራ መሳሪያዎች ብቻ ሳይሆን ባለሙያዎቻቸውም በጣም ብቁና እጅግ የተዋጣላቸው መሆናቸውን ተመልክቼ ከፍተኛ አድናቆትና ክብር አሳድረውብኛል። ኢትዮጵያ ባላት የሥራ አመራር ብቃትና የወደፊት የእድገት እቅድም ተደምም ያለው። እርግጥ ባጭር ጊዜ ሁኔታ ፈተና ሊገጥማቸው ይችላል። ለረጅሙ ጉዞ ግን በወጉ የተያዘና በብቃት የሚሠራ ተቋም ነው ያየሁት።
አድማጮች፣ የምርመራ ሂደቶቹና ሌሎች ተዛማች ጉዳዮች ተከታትለን ዘገባችንን እንቀጥላለን።
አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። ነገ በተመሳሳይ ሰዓት እንገናኝ። የትግርኛው ፕሮግራም ይከተላል። በእኛ በኩል ሰላም፣ ደህና ደሩ። Thank you.